ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ሶላ በእንግሊዝኛ ተደርሶ ለጸገየ ወይን ገብረ መድህን ጸጋዬ ደብተራው ወደ አማርኛ የተረጎመውን መጽሐፍ ትረካ ክፍል 11 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የጀግና ነው ቤቱ ከዘለዳው ታቆ ተማግሮ የተሰራበት የወገን ነው ምድሩ የጀግና ነው ቤቱ የተነቃቀለው አጥሩ በድፍረት የተደረመሰው ጎጆ አፈር ቤት ጎዳናው መጓዣው ያማረው በአስፋልት የጀግና ነው ደሙ የፈሰሰበት የአራት ኪሎ ሐውልት የኮሌጅ ግቢ ሽቅ 6 ኪሎ ጎዳናው የደም ነው ዘመን ያለወጠው ዝናብ ያላጠበው ደም በደም ተሰፎ ባናቱ ከሚያዘን ስፖርት ቴክ ካፒቱ የሚታወስበት ተፈቶ ሐውልቱ ተከባብሮ መኖር ተፈቃቅሮ መኖር ከቃተባገሩ ይጥፋል አባራው ይደለባበጣል የላኙ በስሩ ይቃጠላል እንጂ ይጥፋል አፈሩ የማን ሻጥ ክራዩ የማን ደም ከፈረ ማን አለ በቤቱ የሚሰራ ሞቱ አድቦ ተቀምጦ ዝምታለም እየየ ዝምታለም ውርደት ያባት ሞት ታለፈ የታላቅ ወንድም የናት የህት ያልቆት ይቺን ቀን አንገቴ እንደፍቼ ለላፋት በሚል አጉል ሰበብ በሚል አጉል ምክንያት መቆየት ደግና ሁሉም ታለፈና ሀገር ሞታ የናት ጭፋሽ እንደገና አረንጓዴ ቢጫው ቀዩ አላማችን ተንቆ ተዋርዶ ወድቋ ጀዋናችን ያደዋው አርበኞች የማይጠው ጀግኖች የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ ባንዳ ሀገሸጠ በሰው ተደብቆ ምድሩን ተበተበው ቤቱን አፈረሰው እጃን ገተናንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጥፋል አባራው ይገለባበጣል የላኙ በስር ተዋቅሮ ተማግሮ የተሰራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም የሀገር ስሪቱ ታቆ ተማግሮ የተፈራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም የሀገር ስሪቱ
ਮੋਤੀ ከመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 11 ምዕራፍ 3 የተፈዳዩቱ ይናገሩ ማን ይናገር የነበረ ማን ያርዳ የቀበረ ከሁኔታው ገንጠል ካልና ደረቅ ከሆነ የትችት አውድ ወጣ ብለን ከነገሩ ልብ ውስጥ ካልገባን አስደንጋጭ የሆኑትን የቀይ ሽብር ዝርዝር ሁኔታዎች ለመረዳት አስቸጋሪ ነው። በአይናቸው ካዩት የቁም ስቅላቸውን ከተቀበሉት አሁንም የአስፈሪ ቅዠት ትውስታ ከሆነባቸው የበለጠ ማን ሊያቀርበው ይችላል? ለዚህ መጽሐፍ ካደረግነው አጠቃላይ ጥናት እንደ አንድ ክፍል አድርገን ልንሰበስብ ከቻልነው የመስክርነት ቃልና ዘገባ ጥቂቱን ከዚህ በታች እናቀርባለን። አንዳንድ የመስክርነት ቃል አሳጥረን ነው ያወጣነው። በአንዳንድ ሁኔታዎች ግልጽ በሆነ ምክንያት ስሞች ወይም ተገድፈዋል ወይም ደግሞ በምህጻር ብቻ ሰፍረዋል። እዚህ የምናቀርባቸው ታሪኮች እጅግ አስደንጋጭ የሆኑትን ነው ማለት አይደለም። ነገር ግን ሽብሩን ብሩህ አድርገው ሊያሳዩ የሚችሉ ከመሆናቸውም ጋር አንባቢው የኢትዮጵያ መንግስት አብዮት ለማካሄድ መግደል አለብን ሲል ምን ማለቱ እንደነበር በውል እንዲጨብጠው ይረዱታል የምንላቸው ናቸው። ደብረ ማርቆስ መስከረም 1969 ዓመተ ምህረት ተያዙ። የመኢሶን አባል የነበረ ነገር አቀባይ ሹክ ባላቸው ተነስተው ፖሊስና የቀበሌ ዘበኞች ሊይዙኝ መጡ። ወደ ደብረ ማርቆስ ማዕከላዊ እስር ቤት ወሰዱኝ። ከተወረወርኩበት ክፍል ውስጥ 41 እስረኞች ነበሩ። በሌብነት ከተከሰሱት ሁለት እስረኞች በስተቀር የሁሉም ክስ የኢሃፓ አባላት ናቸው የሚል ነበር። ክፍሉ በጣም የተጨናነቀ ሲሆን ከሁሉም የከፋው ግን ሽታው ነበር። የሽንት ሽታ፣ ያደፈ ገላ ሽታ እንዲሁም በጣም የሚያምስ ክርፋት ነበር። በኋላ ልደርስበት እንደቻልኩት ለካስ ያ ጥንባት በገብረ ሰይል ከተፈዳዩት እስረኞች ቁስል የሚተነፍግ ኑሯል። ከእስረኞቹ ስድስቱ ሽታሁን፣ መልአከ፣ እስጢፋኖስ፣ ገብረ መስቀል፣ ታደሰ፣ አያሌውና ሰርጎ ሙሄ ከወገባቸው በታች ሽባ ሆነው ስለነበር ለሽንት መውጣት ሲፈልጉ በእንፉቁቅ ወይም ደግሞ በሰው ሸክም ነበር። ደግሞም ጩኸቱን የሚለቅ ወይም በድንገት ዘረግ አርጎ የሚስቅ እጆቹም ላይ ሽንቱን የሚሸና ያበደ እስረኛም ነበር። ማታ ጠሩኝና ወደ አንድ አዳራሽ ወሰዱኝ። የግብረ ኃይል መፈጸሚያው አዳራሽ መሆኑ ግልጽ ነበር። መርማሪዎቹ ግብረ ኃይል ፈጻሚዎቹ አምስት ነበሩ። አንዲትም ጥያቄ ሳይጠይቁ አንደኛው ዝም ብሎ በርግጫና በጡጫ መታይ። ከዚያም እጆቼን ወደ ኋላ አስረው ክርኖቼን አንድ ላይ ግጥም አድርገው እግሮቼ ከወለሉ በላይ በሚወዛወዝበት ሁኔታ ከጣራው ላይ አንጠለጠሉኝ። አንደኛው እንደ ኤሌክትሪክ ማራገቢያ ወይም እንደ አውሮፕላን ቢልቢላ ያሽከረክረኝ ገባ። አናርኪስት ነህ ተብለህ ተጋልጠሃል አለ አንደኛው። ግብረ አበሮችን ልታጋልጥ ዝግጁ ነህን ብሎ ቀጠለ። ፈጽሞ የኢሃፓ አባልም ደጋፊም እንዳልነበሩ ካዱ። ይህንኑ መልስ ይጠብቁ ወይም ለዚህ መልስ የጓጉ ይመስል በጥድፊያ ሱሪዬንና ሙታንታዬን አወለቁ። ሁለቱም የተራቆጠ ቂጤን ገረፉኝ። አንደኛው በሾሃም ለበቅ፣ ሌላው በአጭር ወፍራም አለንጋ ተያያዙኝ። ሲበቃቸው ገመዱን ቁልቁል ቢጎትቱት ወርጄ ወለሉ ላይ ተዘረርኩና እሪ አልኩ። ከዚያም እጆቼን ፈተው ሸሚዜን አወለቁና እጆቼን እንደገና አሰሩ። በሆዴ እንድተኛ አስገደዱኝና የተራቆጠው ጀርባዬንና መቀመጫዬን ይደበድቡ ገቡ። አእምሮዬን ብስጥ ወይም ብሞት ምኞቴ ነበር፣ ግን አልሆነም። ከጥቂት ጊዜ በኋላ ወረቀት በጥስጣሽ በክብሪት ለኮሱና ደም በሚያዘንበው ጀርባዬ ላይ ጣሉት። በእጃቸውና በጫማቸው ከመሬት ጋር ሰፍተው ስለያዙኝ ልንቀሳቀስ አልቻልኩም። እሪታዬ በጣም ሲጎላ ጊዜ ቆሻሻ ጨርቅ አፌ ውስጥ ወተፉበት። በመጨረሻም ራሴን ሳትኩ። ከክፍሌ ውስጥ ሆኜ ስነቃም በደምና በትውከት ዳክሬ ነበር። በሁለት ሳምንታት ውስጥ ሁለት ጊዜ ግብረ ኃይል ደረሰብኝ። እያንዳንዱ የግብረ ኃይል ዙር ወደ ሁለት ሰዓት ያህል የፈጀ ይመስለኛል። ከፖሊስ እስር ቤት በነበርኩበት ወቅት በርካታ እስረኞች ሌሊት ሌሊት ተጠርተው እየተወሰዱ አንዳቸውም ጨርሰው ሳይመለሱ መቅረታቸውን አይቻለሁ። በእንደዚያ አይነቱ ሌሊት ነበር እነዚያ የጠቀስኳቸው ሽባ ሆነው የነበሩት የተገደሉት። ውሎ አድሮ በዚያ ጊዜ 1400 እስረኞች ወደ ነበሩበት ማዕከላዊ እስር ቤት ተወሰዱ። በጥቅምት 1969፣ በታህሳስ 1969 እንዲሁም በሰኔና በነሐሴ 1969 ቁጥራቸው በርከት ያለ እስረኞች በማንኛውም ጊዜ በየቋርጡ ከ25 ያላነሱ እየተወሰዱ ይረሸኑ ነበር። አንድ ጊዜ በታህሳስ 1969 ዓመተ ምህረት ሌሊት ስሙ ሲጠራ ከክፍሌ አልወጣም ብሎ አሻፈረኝ ያለ አንድ እስረኛ እዚያው ክፍል ውስጥ በዘበኞቹ ታንቆ ተገደለና ሬሳውን ይዘው ውልቅ አሉ። የዚያ ሰውዬ ስም አሁን ጠፍቶኛል። ነገር ግን በ1969 ዓመተ ምህረት መጀመሪያ አካባቢ የተያዘ ወጣት ተማሪ ነበር። እኔ ላይ ክስ አልተመሰረተብኝም ወይንም ለፍርድ አልቀረብኩም። አንድ ሌሊት ለመጠራትና ለመሞት እጠባበቅ ነበር፣ ግን ተረፉ። ከአራት ዓመታት በኋላ መስከረም 1973 ዓመተ ምህረት ተለቀቁ። ጎንደር ከተማ ውስጥ በታህሳስ 1969 ዓመተ ምህረት ነበር በልዩ የኮማንዶ ወታደሮች የተያዝኩት። ነገር አቀባዩ ሰደድ የገባ ባንዳ ነበር። በቀጥታ ወደ ጎንደር ቤተ መንግስት ወስደው በሁለት ቀናት ውስጥ ለሁለት ጊዜ ግብረ ኃይል ተፈጸመብኝ። ግብረሰይሩን የውስጥ እግርን በደንዳና አረንጋ መግረፍን ከጣራ ላይ ጭንቅላት ወደ ቁልቁል ተዘቅዝቆ መሰቀልንና እንደ ኤሌክትሪክ ማራገቢያ መሽከርከርን ያጥንት መጋጠሚያዎችን በወፍራም ቆመት መደብደብን እንዲሁም ፍም በመሰለ የጋለ ብረት የጡት ጫፎችን ክንዶችንና መዳፎችን መጥበስን ያካትታል። ከዚህ በኋላ ወደ በአታ እስር ቤት ወሰዱኝ። ለፖለቲካ እስረኞች በተመደበው በዚህ የእስር ቤቱ ቀጠና ውስጥ ቁጥር ወደ ተጻፈባቸው ጠባብ ጠባብ ክፍሎች የሚያመራ አንድ ትልቅ በር አለ። እኔ የነበርኩበት ክፍል ክፋቢል ከአምስት ሰው በላይ አይዝም ነበር፣ ግን በውስጡ 13 ነበር። ሁለት የኢድህ አባላት ናችሁ ተብለው የተወነጀሉ ሲሆን አንድ ደግሞ የወንድሙ ሬሳ አውራ ጎዳና ላይ ወድቆ በማየቱ ስላለቀሰ የተያዘ ወጣትነት ያለው ሰው ነበር። ይህ ሰው በኋላ ተወስዶ ተገድሏል። ሌላ ታከለ አሰፋ የሚባል የቴሌኮሙኒኬሽን ሰራተኛ ነበር። በግብረሰይል ያሰቃዩት ቢሆንም የተወነጀለበትን ጉዳይ አያውቅም ነበር። እኔ በተደረስኩበት ቀን ተወስዶ ለረጅም ሰዓት ግብረሰይል ተፈጽሞበት ነበር። ከመለሱት በኋላ ከባድ እንቅልፍ ውስጥ ገባ። በማለዳ መሞቱን አወቅ። ከእስረኞቹ አንድ ሌላ ደግሞ የያፓ አባል ነህ በመባል የተወነጀለ የሬዲዮ ሻጭ ነበር። ግን እሱ የተያዘበት ምክንያት አንድ የልዩ ኮማንዶ አባል በውሽማው ላይ ስለጠረጠረኝ ነው ብሎ አውግቶኛል። ሆኖም ከሳሹ ወታደር የመንግስትን ጋዜጣ ትርኪ ምርኪ ብሎ ይቀድ ነበር በሚል የስምንት ዓመት ልጅ እንዲመሰክርለት በማቅረብ በነገሩ ገፋበት። ጋዜጣ ሻጩ ትንሹ ልጅም ራሱም በግብረሰይል ተሰቃይቷል። ትለቀቃለህ ተብሎ ለተገባለት ቃል ይህ ነበር ዋጋው። የጋዜጣ ሻጭ አንድ ፍሬ ልጅ ብዙ ጊዜ በግብረሰይል ከተፈዳየ በኋላ በዚሁ ፍዳ ሞተ። አንድ ጊዜ ትዝ ይለኛል፣ ሰውነቱ በሙሉ ደም በደም ሆኖ ሲወስዱት ግብረሰይል ፈጻሚዎቹ ሳቃቸውን ለቀቁትና አንደኛው ከዚያ ከአሳረኛው አፍንጫ የሚፈሰውን ደም በማመልከት እንዲህ አለ፣ ከእናንተ ውስጥ ውስኪ የሚፈልግ ካለ ንጹህ ውስኪ ነው። ሌላ እስረኛ የነበረ አንድ ልጅ ደግሞ የታሰረበት ምክንያት እናቱ የአንድ ቀበሌ ባለስልጣን ወዳጅ ከነበረች ሴተኛ አዳሪ ጋር በመጣላቷ ሴተኛ አዳሪዋ እናቱን ለመበቀል እሱን ልጇን በአናርኪስትነት አስወንጅላ በማስያዝ ነበር። ብዙዎቻችን ጫማችን ውስጥ እግራችን በመቁሰሉ ምክንያት መራመድ አልቻልንም። እኔና ጥቂት ሌሎች ደግሞ መዳፎቻችን በመቃጠላቸው ቆንጥረን መብላት አልሆነልንም። አንዱ ሌላውን ለመርዳት ይሞክራል። በእስረኞች መካከል መተባበር ነበር። ለርሽና የሚወሰዱ ስለነበሩ ሌሊት ሌሊት ቁጥራችን ያንሳል። ጠዋት ጠዋት ደግሞ በአዲስ መጥቶች ቁጥራችን ይጨምራል። በመፍረስ ላይ የነበረው የሰው ስጋ ግማት አያድርስ ነበር። ከሁሉም ግን የሚከፋው ረሻኞቹ እስኪመጡ በጭንቀት የምንጠብቅበት የሌሊቱ ጊዜ ነበር። የመኪና ሞተር ድምፅ ከሰሜን ወይም ከክፍላችን መዝጊያ በስተውጭ የነበረው ሰንሰለት ከተንቃጨለ አንዳንዴም በነፋስ ምክንያት ሁላችንም ተነስተን እንቀመጥና በጭንቀት እንጠብቃለን። ከግብረሰይል ፈጻሚዎቹ ይልቅ ሌሊቱን እንጠላው ነበር። በአሰቃቂ ሁኔታ ግብረሰይል ከተፈጸመበት በኋላ ስለተገደለው ስለ ኃይሉ አስፋው ልነግራችሁ እችላለሁ። ዋናው የተያዘበት ምክንያት ወታደሮች ሊይዙት መጥተው ካጡት አንድ ተጠርጣሪ ጋር በአንድ አጥር ግቢ ውስጥ ይኖር ስለነበር ነበር። ተጠርጣሪው መላኩ ተስፋዬ የተባለው በኋላ ተይዞ የተገደለው ነበር። የሆነ ሆኖ መልአኩን ለማግኘት ባለ መቻላቸው ኃይሉን ወሰዱ። ብዙ ጊዜ በግብረ ሰይድ አሳሩን በላ። የግብር አውራጣቶቹ ስጋቸው ሙልጭ ብሎ ተገፎ አጥንታቸው ይታዩ ነበር። በቁሙ በሰበሰና ከዚሁ እንክብካቤ ካልተደረገለት ቁስል የተነሳ ሞተ። ሰኔ 1969 ዓመተ ምህረት ሬሳውን በጥይት ወንፊት አድርገው አውራ ጎዳና ላይ አውጥተው ጣሉት። ስለ ሐሰንና ኢድሪስ ኢብራሂም፣ ስለ ያዩ ብርሃኑና አሚኑ ኢብራሂም አውቃለሁ። ሁሉንም ክፉኛ ቁም ስቅላቸውን ካሳዩአቸው በኋላ አንድ ለሊት ረሸኗቸውና ሬሳቸው ከተማ ውስጥ ተጣለ። ኢድሪስና ኢያዩ አባ ሳሙኤል አጠገብ አዘዞ ሲጣሉ፣ የሐሰንና የአሚኑ ሬሳዎች ደግሞ ከቤተሰቦቻቸው ቤት ደጃፍ ላይ ገበያ አካባቢ ተጣሉ። 6 ዓመት ልጅ የነበረው ወንድማቸው ከሬሳው አጠገብ ሲያለቅስ ወታደሮች አግኝተው ገደሉት የሚል ወሬ በኋላ ሰማው። ምን ያህል ተገደሉ? ይህን ያህል ብሎ ለመናገር አስቸጋሪ ነው። ነገር ግን እስረኞች ተወስደው ሳይገደሉ ያደሩበት ሌሊት እንዳልነበር መናገር እችላለሁ። ወሎ ኮረም፣ ደሴ፣ ኮምቦልቻ ወዘተ ውስጥ ብዙዎች መከራ ተቀበሉ፣ ብዙዎች ሞቱ። አንደኛ ደረጃ ትምህርት ቤት ውስጥ መምህር ስለነበረው አሰግድ አሻግሬ ልነግራችሁ እችላለሁ። የካቲት 1969 ዓመተ ምህረት ውስጥ ከሞገስ በላይ፣ ጋሻው በዛ፣ መኩሪያና ከሌሎች በርከት ያሉ መምህራንና ተማሪዎች ጋር ተያዘ። ሁሉም በኢሃፓ አባልነት ተወንጅለው ጭካኔ በተመላበት ሁኔታ ግብረ ሰይል ተካሄደባቸው። ነገር ግን ማንኛቸውም ያመኑት ነገር አልነበረም። ሞገስ፣ ወንዳይ፣ ተካ፣ ጋሻውና በርከት ያሉ ሌሎች ወደ ሸዋሮቢት በረሃ ተወስደው ተገደሉና የጅምላ መቃብር ውስጥ ተቀበሩ። ይህ የሆነው የካቲት 30 ቀን 1969 ዓመተ ምህረት ነበር። አሰግድ ለስድስት ወራት ከታሰረ በኋላ ተለቀቀ። ግንቦት 1970 ዓመተ ምህረት የሽብር ስኳዶች እንደገና ሊይዙት ሲመጡ ቀደም ሲል ራሱን ለመግደል ማላታይን የተባይ ማጥፊያ መርዝ ጠጣ። ነገር ግን ወታደሮች እርጎ እንዲጠጣ አስገድደው የጠጣውን እንዲያስታውቅ አደረጉትና ወደ ደሴ ሆስፒታል ወሰዱት። ነፍሱን ሲያውቅ ወደ ፖሊስ ጣቢያ ተወሰደ። በመካከሉ እረፍት ሳይሰጠው በተደጋጋሚ ጊዜ ለበርካታ ቀናት ግብረ ሰይል ተፈጸመበት። ከዚያም ተረሸነና ሬሳው ከደሴ አውራ ጎዳናዎች ባንዱ ላይ ግንቦት 1970 ዓመተ ምህረት ተጣለ። ከአሰግድ አሻግሬ ሬሳ ጋር አብሮ የተጣለው የኃይሉ ገብሩ ሬሳ ነበር። ይህ ተማሪ እነዚያ የፍዳ አበጋዞች ያለ የሌለ የግብረ ሰይል ዘዴ ሁሉ ተቀብሏል። ኃይሉ በእውነቱ የሞተው ከሱ ጋር እዚያው ክፍል ውስጥ የነበሩትን 12 ሌሎች ወጣቶችን ለማዳን ነበር። ልጆቹ አንዳቸውም ከ16 ዓመት በላይ ያልነበሩ ሲሆኑ በእስር ቤቱ ሁኔታና በግብረ ሰይሉ እጅግ ተሸብረው ነበር። ታዲያ ኃይሉ ልጆቹን የመለመለን እሱ ነው ብለው እንዲያጋልጡት ነገራቸውና እሱም ለግብረ ሰይል ፈጻሚዎቹ ልጆቹን ሊጠቀምባቸው ሞክሮ እንደነበርና በመሰረቱ ምንም እንደማያውቁ ምንም እንዳላደረጉ ገለጸላቸው። ልጆቹን ትተው ኃይሉን ለ15 ቀናት በግብረ ሰይል አፈዳዩት። ከዚያም የህይወት ምልክት ምንም ያህል የማይታይበትን ስጋውን በጥይት ደብድበው አውራ ጎዳና ላይ ጣሉት። እንደሚጠበቀው በኋላ ከልጆቹ 4ቱ ተገደሉ። የቀሩት 8ቱ ከሞት ተርፈው እስር ቤት ውስጥ ነበሩ እስከማውቀው ድረስ። در 1970 ዓመተ ምህረት ከኔቱ ጋር ወልዲያ ውስጥ የተያዘች አልማዝ ታደሰ ናውቃለሁ። አልማዝ እስር ቤት ውስጥ አረመኔያዊ ግብረሰይል ተፈጽሞባታል። አፍረተ ስጋዋን በካራና በጠርሙስ እንዳልሆነ አድርገውታል። ጡቶቿን ቆርጠዋል። በቁስሉ ጠንቅ ብቻ በሞተች ነበር። ነገር ግን ከካሰች በርሄ መምህር፣ ከተሻገር አያሌው፣ ከይምር ከበደና ከሌሎች 10 እስረኞች ጋር ከእስር ቤት አውጥተው ረሸኗት። እንደተለመደው ሬሳቸው ለትርኢት አውራ ጎዳና ላይ ተጣለ። ወልዲያ ከተማ ውስጥ በ1970 ዓመተ ምህረት ህዳር 13 ቀን፣ መጋቢት 8 እና ታህሳስ 11 ቀን እኔ ራሴ የቀይ ሽብሩ የአይን ምስክር ሁኛለሁ። 49 የተበጣጠሱ ሬሳዎች አውራ ጎዳና ላይ ተጥለው ቆጥሬያለሁ። አወቀ አስማማው የግል ድርጅት ውስጥ ይሰራ የነበረ፣ ደስታ ሲሳይ ተማሪ፣ ከበደ መምህርና 14 ሌሎች ተማሪዎች ነሐሴ 1970 ዓመተ ምህረት ከአላማጣ እስር ቤት ጫካማ ወደሆነ አካባቢ ተወስደው የራሳቸውን መቃብር እንዲቆፍሩ ከተደረጉ በኋላ ተገድለው ተቀብረዋል። ከወሎ እስር ቤቶች ውስጥ በዚህ አይነት ሁኔታ የጠፉ ሰዎች ቁጥር በእርግጥም በጣም ብዙ ነው። አዲስ አበባ ጥር 11 ቀን 1970 ዓመተ ምህረት ተያዝኩ። ሲያዝ ሁለተኛ ጊዜ ነበር። በመጀመሪያው ጊዜ ህዳር 1969 ዓመተ ምህረት በአፈሳ ተይዤ ከሁለት ሳምንታት በኋላ ተለቀቅኩ። በሁለተኛው ዙር ከጠቋሚ ባገኙት ፍንጭ ተነስተው የቀበሌ ዘበኞችና ካድሬዎች ከቤቴ ያዙኝ። ከመጀመሪያው የጥቂት ጊዜ እስራቴ በኋላ ወደ ሲኒማ ቤት ጨርሶ አልሄድም ነበር። ምክንያቱም ከሲኒማ ቤት በሚወጣበት ጊዜ የታጠቁ ዘበኞችና ፊታቸውን የሸፋፈኑ ጠቋሚዎች ይጠብቁና ሰውን እየጠቆሙ ያስይዛሉና ነበር። ቀበሌ 43 እስር ቤት ውስጥ እንድቆይ ተደረገ። ከዚያም ከፍ ወዳለው ወደ ከፍተኛ 3 እስር ቤት ተዛወርኩ። ቀበሌ እስር ቤት ውስጥ ወደ 145 ግድም ነበርን። ከፍተኛ ውስጥ ግን ከ500 የምናንስ አልነበርንም። ሁሉም የተወነጀለው በኢሃፓ አባልነት ነበር ብሎ ለመናገር የሚያስደፍር ሲሆን፣ ጥቂቶች ከትጥቃዊ እርምጃ ጋር በተያያዘ የተያዙ ነበሩ። ከነዚህኞቹ የተረፈ አልነበረም። ምርመራው ቅጥ ያልያዘ ሲሆን ግብረሰይሉ ግን ዝንፍ የማይል ነበር። ግብረሰይል ከፈጸሙብኝ በኋላ የኢሃፓ የከተማ ትጥቅ ስኳድ አባል መሆኔን እንዳምን ጠየቁኝ። ግን የራሴን የሞት ብያኔ መፈረም ስለሆነ አሻፈረኝ አልኩ። በቀበሌም በከፍተኛም እስር ቤቶች ግብረሰይል ተቀብያለሁ። የሚከተሉት የግብረሰይል አይነቶች በቀጥታ በኔ ላይ ወይም በእስር ቤቱ የክፍል ባልደረቦቼ ላይ የዋሉ ነበሩ። ወፌላላ ፈላጋ፣ የኤሌክትሪክ ንዝረት በተለያዩ የሰውነት ክፍሎች መልቀቅ፣ ጣቶች ላይ ምስማር መምታት፣ የተራቆተ ጀርባን መግረፍና ሽንት በላዩ ላይ ማፍሰስ ወይም በቁስሉ ላይ መሽናት፣ በካራ ወይም ሳንጃ የሰውነት ክፍልን መቁረጥ፣ በቤንዚን የተራሰ ጨርቅ እና የተቀደዱ ወረቀቶች አርጎ ማቃጠል፣ በልብስ ካውያ ጀርባን የመተኮስ የግብረ ሰይል ዘዴም እንደነበረ ሰምቻለሁ። እኔ ላይ አልደረሰብኝም። ብልቶቻቸው የተበላሹ፣ እጅ እግሮቻቸው የተቆራረጡ እስረኞች ነበሩ። እዚህ በነበርኩበት ጊዜ ሌሊት ሌሊት ስም ይጠራና እስረኞች ተወስደው ይገደላሉ። ከፍተኛ እስር ቤቶች ውስጥ የሚካሄደውን አጠቃላይ የግፍ አድራጎት የሚቆጣጠሩት እነዚያው ባለስልጣኖችና ካድሬዎች ያሉባቸው የቀይ ሽብር ኮሚቴዎች የሚሏቸው ነበሩ። ኮሚቴዎች በተወሰነ ጊዜ የተወሰኑ እስረኞችን ምንም እንኳን ጥቂቶቹ አስቀድሞ የተረሸኑ ቢሆንም የሞት ፍርድ በፊርማቸው ያጸድቃሉ። አዲስ መጥቶች በግብረሰይል የተፈዳዩ እስረኞች ሁኔታ ብቻ እንኳን ራሱን የቻለ ሰይል ነበር። የማታ ማታው ጭንቀትም ሁለንተናን እንኩትኩት የሚያደርግ ነበር። ይስቱም ጭምር የታሰረች እስረኛ ትዝ ይለኛል። በየጊዜው ዘበኞቹ በእኛ ፊት ሚስትህ እንጂ መልካም አላት፣ አንተ ብቻ ልትደሰትበት መፈለግህ የሚያሳፍር ነው እያሉ ያፌዙበታል። ሌላ ጊዜ ደግሞ እንዲህ አሉት፣ አትስጋ፣ ስንገልህ ሚስትህን ልክ ከጎንህ ሆና እንድታቅፍህ እናደርግልሃለን። በኋላም ሁለቱም ባልና ሚስቱ ተገደሉ። ፍጻሜው ሞት ባይሆንም ሌላም ተመሳሳይ ታሪክ አውቃለሁ። ሰውየው የኢትዮጵያ አየር መንገድ ሰራተኞች ማህበር ውስጥ ይሰራ ነበር። ከያዙት በኋላ ሚስቱንና የስድስት ዓመት ልጁንም ወደ እስር ቤቱ አመጧቸው። መቶ አለቃው ሴትዮዋን ደፈራትና ረገዘች። ልጁን ወታደሮቹ ኢህአፓን የሚቃወም መፈክር እንዲጮህ አስተማሩትና አባቱ ፊት እነዚያን መፈክሮች እንዲያነበንብ ይደረጋል። ከሶስት ወራት በኋላ ያ ያልታደለ ሰውዬ ካረገዘች ሚስቱ ጋር አይን ላይን እንዲገጣጠሙ ሲደረግ፣ መቶ አለቃው ደግሞ እዚያው እያንጓበበ በሰውየው ውርደት ይፍነከነክ ገባ። ሰውየው ለረጅም ጊዜ ከተቀበለው ግብረሰይል ይልቅ ይህን ማየቱ አደቀቀው። በኋላ እንደ ተፈታ ሰማው። እዚያ በኋላ በሚስቱና በሱ መካከል የሆነውን ግን አላወቅኩም። አጸደ ወይን ስለምትባል የእቴጌ መነን ትምህርት ቤት ወጣት ተማሪ ማውቃለሁ። ከደረሰባት አሰቃቂ ግብረ ሰይል የተነሳ ያልሟሟ ነገር መቅመስ አትችልም ነበር። ለቁስሏ ሕክምና ካለማግኘትና ከረሃብ የተነሳ ሞተች። ነገር ግን ሬሳዋን በጥይት ደብድበው ጥቅምት 1969 ዓመተ ምህረት ተሰፈሯ ወስደው ጣሏት። በትግራይ እርሻ ልማት ዩኒቲ ይሰራ የነበረው ገብረ ጻድቃን ኃይሌ መቀሌ ተያዘና ግብረ ሰይል ተፈጸመበት። እንዲያወጣ ሊያደርጉት የኢህአፓ አባልነትን ስላልቻሉ ወደ አዲስ አበባው የጸጥታ ክፍል ላኩት። እዚያም እንዲሁ በተከታታይ ለቀናት በግብረ ሰይል ተፈዳይቶ በዚያው ሞተ። ብዙዎቹ የእስር ቤት የክፍል ባልደረቦቼ ፍጻሜያቸው ተገድሎ አውራ ጎዳና ላይ መጣል ሆነ። እኔ ዓለም በቃኝ ከተሰደድኩ በኋላ መስከረም 1975 ዓመተ ምህረት ተለቀቅኩ። ክስ ፈጽሞ አልተመሰረተብኝም ወይም በወግ አልተፈረደብኝም። ሸዋ ባይኔ ያየሁትን ነው የምጽፍላችሁ። የመጀመሪያው ታሪክ በዋናነት የሚያተኩረው በይፋትና ጥሙጋ አውራጃ በማፉድ ወረዳ ወደሚገኘው ወደ ጭራ ሜዳ ከአዲስ አበባ መጥቶ ስለነበረው ታሪኩ ስለተባለ ታጋይ ነው። ወደ ሸዋ ሮቢት የምርመራ ማዕከል ይዘው ያመጡት ዕለት በወፌላላ አይነት ይደበድቡት ጀመር። ያ የመጀመሪያ ቀኑ ነበርና እንደ ሁላችንም እግሮቹ ይደሙ ነበር። በሚቀጥለው ቀን እንደገና ድብደባው ቀጥሎ ግብረ አበሮቹንና የግንኙነት መስመሩን እንዲያወጣ ተጠየቀ። አንድ የሚገናኘው በአካባቢው እንዳለና እንደሚያሳያቸው ነገራቸው። የምሳ ሰዓት ስለተቃረበ ግብረሰይል ፈጻሚዎቹ ፖሊሶቹን ወደ ክፍሉ እንዲመልሱ ታዘው ወደ የቤታቸው ሄዱ። ታሪኩ በዚህን ጊዜ በጣም ተዳክሟል። ሰውነቱም በየቦታው ይደማ ነበር። ወደ ክፍሉ ተራምዶ በቀጥታ መግባት ስላቃተው ወደቀ። ገብረ እግዚአብሔር የተባለ መንታ ምላስ ያለው አለንጋ የያዘ ፖሊስ ታሪኩን ባለንጋው ራሱ ላይ ሲመታው ያለንጋው አንዱ ምላስ አይኑን ክፉኛ መጥቶ ሰነጠቀውና የታሪኩ አይን ፈሰሰ። ተሽክመው ወደ ክፍሉ ውስጥ ሲወረውሩትም በጋር ጮኸ። ለሊታው ተውሊዮስ ጥት ፈልገው ነበር፣ ነገር ግን በሞት አፋፍ ላይ ነበር። አንዳይኑ አብጧል፣ አንዱ ጠፍቷል። የውስጥ እግሮቹ ተበጣጥሰው ደም ያዘንባሉ፣ ጀርባውና ፊቱ አባብጠዋል። ማለዳ ሊወስዱት መጡ። የመርማሪዎቹ አለቃ የደርግ አባል ነው የሚባል መቶ አለቃ ሰለሞን ነበር። ታሪኩ ቅዠት ውስጥ ያለ ይመስል ነበር። ጓደኞችን ታሳየናለህ አሉትና ፔጆ መኪና ውስጥ ከተው ወሰዱት። በኋላ እንደሰማነው ታሪኩ አንድ ጓደኛውን ጠቁሞ አስይዟቸው፣ ሌላም በመንገድ ላይ አመላክቷቸው ይህ አደገኛ ነው ብሎ ገልጾላቸው ኑሯል። ስለዚህም ታሪኩን አዲስ ካስያዘው ሰውና ከመኪና ነጂው ጋር ተተዋቸው አደገኛ ነው የተባለውን አጥምደው ለመያዝ ሄዱ። በሆነ መንገድ ታሪኩና ሌላው ሰው የመኪና ነጂውን ሽጉጥ ነጥቀው ጭኑ ላይ አቁስለው ታመለጡ። በኋላ ልንረዳ እንደቻልነው ያ ሌላው ሰው ታሪኩን በጀርባው አዝግሎት ነው ያመለጠው። የጸጥታዎቹ ሰዎች ተመልሰው መጡና ታሪኩ ማምለጡን ሳይነግሩን ቀይ ሽብር እንደሚፋፋምብን ተገዘቱብን። አንዳንዶቻችን ታሪኩ ተገድሎ ይሆናል ስንል፣ ሌሎች ደግሞ ወይ አምልጦ ይሆናል ወይም ደግሞ መኪናው እየተንቀሳቀሰ በመዝለል ራሱን ገድሎ ይሆናል ብለው ተረጠሩ። ከጥቂት ቀናት በኋላ የደርግ ነፍሰ ገዳዮች ያልታሰበ ድል ገጠማቸውና በአካባቢው በጣም ይፈለግ የነበረው ጌታነህ በዛ የተባለ ታጋይ ሊያመልጥ ሲሞክር በተኩስ ተያዘ። ጌታነህ ሸዋሮቢት የምርመራ ማዕከል እንደመጣ ከመርማሪዎቹ የግብረ ሰይል ፈጻሚዎቹ አንዱ ንጉሴ የተባለ ጠብደል ሰው ዘሎ አፈፍ አደረገውና በአይናችን እያየን ሁለት እጆቹን ሰበራቸው። ከዚያም ጌታነህን ከሲሚንቶ ወለል ላይ ዘረሩት። ንጉሴ እንደገና ጌታነህን በዚያ በከባድ የወታደር ጫማ አፋፉን በእርግጫ መታውና አፉን ደም ሞላው፣ ከጥርሶቹም ጥቂቱ ተሰበሩ። ደም ከፈለክ ይህን ተቀበል አለና ጌታነህ ንጉሴ ሱሪ ላይ ተፋበት። ንጉሴ አክሎ መታውና ልብሱን ሊቀይር ሄደ። ከዚያም ሲመለስ እጆቹን አስሮ በወፌላላ ደበደበው። እንደገና ወለሉ ላይ ሲጥሉት እነሱን መስደቡን ቀጠለ። እንደገናም ንጉሴ ከሲሚንቶ ወለሉ ጋር አጋጨው። በዚህ ጊዜ የጌታነህ መላ ሰውነት በደም ተበከለ። የተገጣጠበና የተቀጠቀጠው ፊቱ ከማይታወቅበት ደረጃ ላይ ደረሰ። እጆቹና እግሮቹ ከመዘነጣጠላቸው የተነሳ አጥንቶቹን አግጠው መተው እናያቸው ነበር። ያም ሆኖ እጆቹን በሰንሰለት አስመራ ካቴና ብለን በምንጠራው እንዳሰሯቸው ነበር። ሌሊት ከክፍላችን ውስጥ እንዳለ ጌታነህ እንደ መቀወስ አለ። ደጋግሞም ውሃ ይጠይቅ ነበር። ማለዳ እንደገና መጡና እንደተለመደው የክፍሉን በር አስከፍተው ክርፋቱ እንዳያመሳቸው አንድ 5 ደቂቃ ያህል ቆይተው ገቡ። ጌታነህ ደግሞ እንደገና በአንድ ቀን ሙሉ ግብረ ሰይድ ቁም ስቅሉን ካየ በኋላ መደበቂያ ዋሻውን ሊያሳያቸው ተስማማ። መራመድ የማይችል ስለነበርም ተሸክመው ወሰዱት። እዚያም ጥቂት ቋንጣ፣ የተሰበረ ኡዚ ጠመንጃና በርበሬ አገኙ። በንዴት ይዘው ተመለሱና ቆሻሻ ውሃ በተሞላበት በርሜል ውስጥ ዘፈቁት። መስፈቅንና አሰቃቂ ድብደባን ያፈራርቁበት ነበር። ሌሊት ክፍላችን ውስጥ ጌታነህ እንድንገድለው ጠየቀን። ግን ማን እንዳደረገው አንዱ ግብረሰይል ሲፈጸምበት ሊያወጣ ይችላል ብሎ ሁሉም ስለፈራ የማይሆን ነገር ነበር። አንድ እስረኛ ችግሩን ዘርዝሮ በገዛ ራሱ ሕይወቱን እንዲያጠፋ መከረው። መካከላችን ሰላዮችና ነገር ለማውጣጣት የተተከሉም ነበሩ። ጌታነህ አንዱን እስረኛ ግድግዳውን አስደግፎ እንዲያቆመው ጠየቀው። ከዚያም እጁ የታሰረበትን ካቴና ተላላቅ መሸጎሪያዎች ወደ አፍንጫው አስጠጋና በሲሚንቶ ወለል ላይ ተፈጠፈጠ። በጣም የሚያስደነግጥ አስተርእዮ ነበር። እንደገና ያንኑ ደገመና ክፍሉ ደም ተረጨበት። እንዲህ ሆኖ ሲሞት አየን። ማለዳ ግብረሰይል ፈጻሚዎቹ ሲመጡ ሙት ጌታነህና እስረኞች የተሞሉባት ጸጥታ የሰፈነባት ክፍል ቆያቸው። እስረኞች ክፍሉን እንድናጸዳ ታዘዝ። እነሱም የጌታነህን ሬሳ ጭዳ ሜዳ ወስደው በኋላ እንዳወቅነው የፍየል ደም አፈሰሱበትና በጥይት ደብድበው መንገድ ላይ ወረወሩት። ታሪኩም ከጥቂት ቀናት በኋላ እንደገና ተይዞ ወዲያው ተገደለ። ሸዋሮቢት እስር ቤት ውስጥ እንደዚህ አይነት ብዙ ታሪኮች ነበሩ። ምን ያህል ሰዎች እንደተረሸኑ አላውቅም። ነገር ግን እጃቸው ላይ የወደቁ እንዳሻቸው የሚያደርጓቸው በቂ ሰዎች የነበሯቸው እንደመሆኑ መጠን ገዳዮቹ ምን ጊዜም በግድያ ላይ የተጠመዱ እንደነበሩ በመሐላ ማረጋገጥ እችላለሁ። አዲስ አበባ። እድሜ 60 ሲሆን የሚዘገንኑ ነገሮች ገጥሞኛል። ግን ከቀይ ሽብሩ ጋር የሚወዳደር የለም። ያየሁትን እንድነግራችሁ ከጠየቃችሁኝ መምህር ስለነበረውና ስለተገደለው ልጄ ልነግራችሁ እችላለሁ። ግን ሬሳውን አላየሁም። ቀበሌያችን ውስጥ በተደረገ ሰላማዊ ሰልፍ 15 ዓመት የሆናት የእህቴ ልጅ በጥይት ስትገደል አይቻለሁ። እንዲህ አይነት ታሪክ ብዙ አውቃለሁ። ሾላ አካባቢ ቀለም ወርቅ ትምህርት ቤት አጠገብ በቀይ ሽብር ወቅት ከመቶ ያላነሰ ሬሳ አውራ ጎዳና ላይ ተጥሎ አይቻለሁ። በጣም የሚዘገንን ስለነበር እዚያ አካባቢ ይኖሩ የነበሩ ዘመዶችን መጠየቅ ማቆም ነበረብኝ። ጎረቤቶችስ ቢሆኑ? የዘ ቤተሰብ? የዘ ሴት ልጅ ወንድ ልጆቿን በሙሉ ለቀይ ሽብሩ ገብራለች። ኤልያስ ለስድስት ወራት በግብረሰይል ተፈዳይቶ በዚሁም የፍዳ ጠንቅ ከታወረ በኋላ ከሌሎች ጋር ሰበታ ተወስዶ ተገደለና ከጅምላ መቃብር ውስጥ ተጣለ። ሌላው ልጄ ብርሃን ለሁለት ወራት ግብረሰይል ከተቀበለ በኋላ በፈላ ዘይት ውስጥም ተነክሮ ነበር። ተገድሎ እዚሁ ቀበሌያችን ጎዳና ላይ ከማላውቃቸው 10 ልጆች ጋር ሬሳው ተጣለ። የታወቀችው የቀበሌ ባለስልጣን የሸዋሉልና ምክትሏ ብሩክ የተገደሉለት ቀበሌዎች በአካባቢያችን ብዙ ወጣቶችን ሲገሉ ሶስተኛው ልጇ ተገድሎ ጎዳና ላይ ሬሳው በመኪና ተጎተተ። ያን ዕለት ከእናቷ ጋር ቤተክርስቲያን ሄደን ጸሎት እያደረስን ነበር። ከሩቅ ሬሳ በመኪና ሲጎተት አየንና ላልታወቀው የፈረደበት ሰው አለቀስ። ከኔ ጋር የነበረችው ጓደኛዬ ያ የሚጎተት ሬሳ የልጅ ልጇ መሆኑን አላወቀችም ነበር። እጅጋየውና ወሰኔ በውሃና ፈሳሽ ባለስልጣን ሕንፃ ውስጥ በቤት ጠራጊነት ሥራ ተቀጥራ የነበረች ሴት ልጆች ነበሩ። እጅጋየው ተይዛ አርመንያዊ በሆነ መንገድ በግብረሰይል በጣም ከመጎዳቷ የተነሳ ቀበሌው በሙሉ ሞታ እንዲፋጠንላት ይጸልይላት ነበር። 12 ቀናት ግብረሰይል በኋላ ገለው ሬሳዋን በቀበሌ ነዋሪዎች ቄራ እየተባለ መታወቅ በጀመረው መስቀልኛ መንገድ ላይ ጣሉት። አንዱ ተማሪ፣ ሌላው የመንግስት ሰራተኛ የነበረ፣ ሁለት ልጆች የነበሯት፣ ቀበሌያችን ውስጥ ትኖር የነበረ አንዲት ሌላ ሴት ስም ጠፋኝ። አንድ ሌሊት እስኳዶች ተማሪውን ፍለጋ መጡና ጠፍቶ ቆየ። ታዲያ በሱ ቁጭት የመንግስት ሰራተኛውን መደብደብና ለመውሰድም ሊያስሩት ጀመሩ። በንዴት የተቃጠለችውና አንዱን የስኳዳባል በጠርሙስ አለችው። ከዚያም ሁለቱንም እናትና ልጅን ወዲያውኑ እዚያው ገደሏቸው። ቤቱንም እንዳለ ዘረፉት። የወንድ ሟቹንም ልብስ አልተው። የቀበሌ ዘበኞች የተጠርጣሪዎች ጓደኞች እየመሰሉ ወደየቤቱ ስልክ ይደውላሉ። አንድ ጊዜ አንዲት እናትን በዚሁ መንገድ አታደሏትና ልጇ ከቤት እንዳለ ነገረቻቸው። እነሱም መጡና ልጁን ጎትተው አውጥተው በራፉ ላይ ገደሉት። እናትየዋ እርድ እያለች ብትወጣ እሷንም ጭኗ ላይ በጥይት መቷት። አንድ ቤት ደግሞ ሁለት ልጆች ገለው ውሾችን ለቀው ደሙን እንዲልሱ አደረጉ። ይህ ሁሉ በልጆቹ እናት ፊት ነበር። እናትየዋ ተንበርክካ ሬሳዎቹን እንዲተውላት ብትማጸንም እምቢ ብለው ይዘውባት ሄዱ። አብዮቱ ኮትኩቶ የሚያሳድጋቸው ሌሎች ልጆቹ ለይ ብለውም አፌዙባት። ሴትየዋ እንደብደት አርጓት የልጆቹ አስከሬን ለትርኢት ከቀረበበት ስፍራ ላይ በየቀኑ ትቀመጥ ነበር። ለሚሊሻ ራሽን እንድናሰናዳ ስንታዘዝ እሷም እንዲሁ ታዛ አሻፈረኝ ስላለች አንድ ዘበኛ እጇን ሰበረው። እንዲያም ሆኖ ራሽን ወደምናሰናዳበት ወደ ቀበሌው አዳራሽ አምጥተዋት የግድ እንድትሰራ ተደርጎ ነበር። የስም የተደበቀ ልጅ ትዕግስት ሊያገባት ሞክሮ እምቢ በተባለ የቀበሌ ዘበኛ ተያዘች። አካባቢዋ ፒያሳ አቅራቢያ ነበር። ፍም እስኪመስል የጋለ ብረት በብልቷ በመስደድ አረመኔያዊ የሆነ ግብረ ሰይድ ፈጸሙባት። ያልተወለደ አናርኪስት ተሸክመሽ እንደሆነ ለመፈተሽ ነው እያሉ ዘበኞች ሆዷ ላይ ይዘሉባት ይጨፍሩባት ጀመሩ። በዚሁ ስቃይ ውስጥ ሙታ ከተለመደው ከቀለማ ወርቅ ትምህርት ቤት አጠገብ ለትዕሪት ተጣለች። ነፋስ ስርኩስ የሌሎችን ልጆች እያደነ ሲገድል የነበረ የቀድሞ የመቶ አለቃ ማምሻውን ቤቱ ሲገባ በሌሎች ስኳዶች የራሱ ስድስት ልጆች በመትረየስ ታጭለው አገኛቸው። እንደሚታወቀው በዚያ ጊዜ ስኳዶች ደካማ ቀበሌዎችን ለመርዳት ወይም ትብብር ለማሳየት ከራሳቸው ውጭ የነበሩ ቀበሌዎችን ይጎበኙ ነበር። ታዲያ ያ የሟቾች አባት እንደነሱ ሁሉ ሰው ገዳይ መሆኑን አላወቁም ነበር። አንድ ሽማግሌ ሰው የተገደሉ ሶስት ልጆቻቸውን ሬሳ ከምኒልክ ሆስፒታል አስወጥተው ለመውሰድ የጥይት ዋጋ ክፈሉ ብሏቸው ከፈለጋችሁ አሉ። በድብደባና በአንድ አመት እስራት ብቻ ማምለጣቸው እድለኛ ነበሩ። ጥይት በነጻ ይገኝ ይመስላችኋል? የአምቡላንሱስ ቤንዚን እንዲህ ነበር የሚሉን ሬሳ ለመውሰድ ስንሄድ። ከጥቂት ጊዜ በኋላ ማንኛውም ሰው ሬሳ መውሰዱን ወይም ለሬሳ መክፈሉን አቆመ። በቀበሌዎች ሁሉ ይኸው ታሪክ ይደጋገማል። እሁድ ቤተ ክርስቲያን እንገናኝና ፈጣሪያችን እንዲታደገን እንጸልያለን። ያልተነካ ቤተሰብ የለም። ገዳዮች ይኸው አብረውን ነው ያሉት። በየቀኑ እናያቸዋለን። እንደምንጠላቸውም ያውቃሉ። ሁላችንም ያን የፍርድ ቀን እየጠበቅን ነው። ሙሉ ታሪኩን ማወቅ ከፈለጋችሁ ቤተሰቡን ሁሉ ማነጋገር ይኖርባችኋል። ምክንያቱም እያንዳንዱ ቤተሰብ በልቡ ያመቀው ስንት ሐዘን፣ ህመም አለውና። በራስ መኩራት ጥሩ በራስ መተማመን በራስ መኩራት ጥሩ የእውቀት ምንነት ለገባው ምስጥሩ ነገሩ ላልገባው ለንደወያኔ አይነት ፋይዳም የለው ትምህርት ፋይዳም የለው እውቀት እንደኔ ተዋጊ እንደኔ ያወቀ እንደኔ ያጠና ዓለሙን ቢፈልግ አሁን የታለና ብሎም ምንጀባረር በባዶ የሚወጠር ይህ አይነት ወራዳ ማንም ሊሆን አይችል ከወያኔ በቀር ባልዋሉበት ሜዳ የእውቀት አባወራ መሆን ባዶነት ነው አጉል ተራጉራ እርግጥ ነው ወያኔ ካለቃው ጀምሮ ነጠላ ቁጥር ነው ተባዢ በዜሮ ባልተጠና ፊደል በጎልዳፋ አንደበት ቢቀለድም በሐቅ ቢቀለድም በእውቀት ትምህርት ለማርገጃ ለሳንጃ ለጥይት እንዳይሆን እሙን ነው ቁርጡ የመጣለት ወያኔ እንደሚለው ቢሆንም ማንቁ እውቀት ያዳበረ የሰው ሰርቆ ጌታ መች ይባል ነበረ ህዝብን አሰቃይቶ እድገትን መመኘት ግብራቸውም አይደል ትምህርትና እውቀት ወያኔ ወንበዴው አስተማርኩት ያለው ውጤቱ ሲለካ ግለኝነትና ዘርፎ መበልጸግ ነው መብትን እየነካ ገዳዩ ነጣቂው ዙሪያ ገብ የቆመው ካድሬው እንዲረካ ህዝብ ነገሩ ገባው ነቃ ጊዜ ወስዶ ተግዞ ተገርፎ ተርቦ ተሰዶ የስድቡ አለቃ መለሰ ዜናዊ በጀመረው ልማት ጨዋው ሰው ደህይቶ ሌባው ሰው ሲያልፍለት መቀለድ አይኖርም ከዚህ በኋላማ ህዝብ እየተራበ ዓለም እስኪሰማ ከመሬቱ ተነስቶ ገበሬው ልመና በወያኔ ልማት ወጥቶ ከጎዳና ቢጣልም ከመንገድ ከጎዳና ቢያድርም ብሩህ ቀን ይመጣል በራስ መተማመን በራስ መኩራት ጥሩ በዚህ አያከትምም ፍቅር በትርታ ከዘለዳው ለወደዱት ማሰብ ለፍቅር መጨነቅ ሲጨምር ትርታው የልብ አካል ሲርቅ ባሳብ በሰመመን ጭልጥ አርጎ ወስዶ ያናውዛል ስሜት አካላትን ልኮ አካላትን ሰዶ አይንን አበዝዞ ሰውነት ገንዞ ፍቅር ገሏት ነሽ ነው ዳግም እጅን ይዞ ሞቶ ነው የሚነሳ ያፈቀረ ሁሉ ካልተንገላቱማ መች ይገኛል ድሉ አፈቀርኩ የሚል ሰው ሳይሞት የተነሳ ታይቶም ማይታወቅ በፍቅር ያልከሳ ለምልሞ አሸብርቆ የሚታይ ሸበላ ፍቅር እስኪ ይዘው ነው የሚመስል ጎምላላ እውነተኛው መውደድ የያዘው ፍቅር ባተሌ ይሆናል ሲያልም የሚያድር በስተመጨረሻ ሐሴት የሚነክሰው ባሳብ በትካዜ ፍቅር ሰው ገሎ ነው ፍቅር ፍቅር ብሎ ስቆ የሚደሰት አንድም ሰው አይኖርም ማስቀድሞ ሳይሞት። ከሎ የሚያነሳ እነተኛ ፍቅር ሲወጣ ከልብ ተስተካክሎ ይጓዛል የመተም ገደብ። እስከዚያው ድረስ ግን ታ እያለ ይኖራል ባልተስተካከለ የልብ ትርታ። ፍቅርን ያላችሁ ከልባችሁ ሁኑ በጣም ተጠንቀቁ። በህልም ገደል ጥልቀት ቁልቁል እንዳትወድቁ። ለላ ፕሮግራማችን በዚሁ ይተናቀቃል። ይሄንኑ ፕሮግራማችንን ነገ ጧት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናም ሹክ።